ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በአንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሰኔ 7 2011 ዓ.ም ስርጭታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐየንን። ሁለቱም የሱዳን ወገኖች በአዎንታዊ ሁኔታ እንዲጠናከሩ ዩናይትድ ስቴትስ እንደምትሰራ አምባሳደር ቲቦር ናዥ አስታወቁ።
I do want to underline that the United States of America continues to engage and coordinate with all regional interested parties.
ዩናይትድ ስቴትስ ከሁሉም በጉዳዩ ውስጥ መግባት ከሚፈልጉ በአፍሪካ፣ በመካከለኛው ምስራቅ፣ በአውሮፓ ካሉ ወገኖች ጋር መስራቷንና ማስተባበሯን የምትቀጥልበትን ሁኔታ መዘርዘር እፈልጋለሁ።
የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ዛሬ ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር ተገናኝተዋል። እንዲሁም ከአዲስ አበባ ለቪኦኤ መግለጫ ወይም ቃለ ምልልስ ሰጥተዋል። በአብይ ርዕስ ዘገባ ይዘናል።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። አሁን የሰዓቱን ዜናዎች እናሰማለን። ኢትዮጵያና ኤርትራ የሸንገን የሰላም ሽልማት ተረክበዋል። ሽልማቱ ሁለቱ ሀገራት ወደ ሰላማዊ ግንኙነት በመመለስ ለወሰዱት ገንቢ እርምጃና በሰላም ዙሪያ ላደረጉት አስተዋጽኦ የተበረከተ ነው። የሰላም ሽልማቱ በሉክሰምበርግ የሰላም ሽልማት ኮሚቴ ሸንገን የሰላም ፋውንዴሽን አማካኝነት ነው የተረከበላቸው። ሽልማቱን በኢትዮጵያ በኩል በቤልጅየም፣ ሉክሰምበርግ፣ በአውሮፓ ህብረትና በባልካን ሀገራት የኢፌድሪ ባለሙሉ ስልጣን አምባሳደር ግሩም አባይ ተቀብለዋል። በኤርትራ በኩል ደግሞ በአውሮፓ ህብረት፣ በቤልጅየም፣ ኒዘርላንድስና ሉክሰምበርግ ባለሙሉ ስልጣን አምባሳደር ነጋሴ ካሳ ተቀብለዋል። ተቋሙ በጋዜጠኝነት ለሰላም አስተዋጽኦ ባደረገ የቴክኖሎጂ ፈጠራና ከሰላም ጋር በተያያዘ አስተዋጽኦ ላበረከቱት አካላት ሽልማት ያበረክታል።
ይህ ቀደም ሲል የሰማችሁት ዜና አሁን ስቱዲዮ ከመግባታችን በፊት ከኢትዮጵያ የመንግሥት መገናኛ ብዙሃን ያገኘነው ነው። ኬንያ በሕገ ወጥ ንግድ ላይ ተሰማርተው የነበሩ የቻይና ዜጎችን ከሀገር አባረረች። ቻይናውያኑ በሰልባጅ ንግድ ላይ ተሰማርተው ወይም ደግሞ በባረጁ ወይም በተለበሱ እና አገልግሎት ላይ ውለው በቆዩ ሸቀጦች ላይ ተሰማርተው የተገኙ መሆናቸውን የኬንያ ሀገር ውስጥ ጉዳይ ሚኒስቴር አስታውቋል። ገልሞ ዳዊት ዝርዝሩን ይዘናል።
በሕገ ወጥ ንግድ ተሰማርተው የነበሩ ሰባት ቻይናውያን ትላንት ከኬንያ ተባረዋል። ሰልባጅ ልብስና ጫማ በሚሸጥበት የኬንያ ጊኮምባ ገበያ በኬንያ ፖሊስና በኢሚግሬሽን ኃላፊዎች በቁጥጥር ያዋሉት ቻይናውያን የአገር ሕግ የማይፈቅድላቸውን የችርቻሮ ንግድ ላይ ተሰማርተው በመገኘታቸው ነው ከኬንያ የተባረሩት። የመንግስት ኃላፊዎች እንዳስታወቁት ከሰባቱ ቻይናውያን ሶስቱ ምንም የስራ ፍቃድ የሌላቸው ሲሆኑ አራቱ ደግሞ የቅጥር ፍቃድ የነበራቸው ነገር ግን በህገወጥ የጎን ስራ ላይ ተሰማርተው የነበሩ ናቸው ተብለዋል። በዚህም የኬንያ ሀገር ውስጥ ሚኒስትር ፍሬድ መቲያንጊ ቻይናውያኑ በቀጥታ ከኬንያ እንዲባረሩ በሰጡት ትዕዛዝ ተባረዋል።
ስራ ፍለጋ ወዲህ የሚመጣ የትኛውም የሌላ አገር ዜጋ ጆሞ ኬንያታ አውሮፕላን ማረፊያ ሲደርስ የስራ ፍቃድ በእጁ መያዝ ይጠበቅበታል። ለውጭ ዜጎች የችርቻሮ ንግድ ፍቃድ እየሰጠን አይደለንም፣ ምክንያቱም እንደ መንግስት ያንን አናደርግምና። መንግስት ለውጭ ዜጎች የስራ ፍቃድ ሲሰጥ ለችርቻሮ ነጋዴዎች የሚሰጥ ፍቃድ ተብሎ የተለየ የፍቃድ አይነት የለም። የትኛውም የውጭ አገር ዜጋ በኬንያ ውስጥ በችርቻሮ ንግድ ስራ ላይ ተሰማርቶ ካለ በሕገ ወጥ ስራ ላይ እንደ ተሰማራ ነው የሚቆጠረው። የጸጥታ አስከባሪዎቻችን ያውቋቸዋል። በተያዙም ጊዜ ወዲያውኑ ከአገር እንዲባረሩ ይደረጋል።
ፍሬድ ማቲያንግ ያክለው ማንኛውም የውጭ ዜጋ በኬንያ የስራ ፍቃድ ከፈለገ ሀገር ሆኖ አመልክቶ ስፈቀደለት መምጣት እንዳለበት ተናግረው እንደ ድሮ በቱሪስት ቪዛ መጥተው የኢሚግሬሽን ኃላፊዎችን በሻይ ደልለው ፍቃድ ማግኘት ቀርተዋል ብለዋል። የኬንያ ሀገር ውስጥ ሚኒስቴር ትላንት ባወጣው መግለጫ መንግስት የኬንያውያንን ጥቅም ለማስጠበቅ ይሰራል ካለ በኋላ ኬንያ በአፍሪካ ቀንድ ካሉ ሀገሮች በጣም ጥብቅ የሆነ ለውጭ ዜጎች የስራ ፈቃድ አሰጣጥ ስርዓት አላት ሲል አስታውቋል። በ2011 በኬንያ ህግ መወሰኛ ምክር ቤት ጸድቆ ስራ ላይ ያለው የኬንያ ኢሚግሬሽን ህግ አንቀጽ 36(1) ማንኛውም የውጭ ዜጋ በኬንያ በንግድ፣ በእርሻ፣ በቅጥርና በሃይማኖት ስራ ሲሰማራ ከመንግስት ፍቃድ እንዲያገኝ ያስገድዳል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ባለፈው እሁድ በማዕከላዊ ማሊ በሚገኝ መንደር ላይ የተፈጸመ ቢያንስ 35 ሰዎች የተገደሉበት ጥቃት በዘር ላይ የተመሰረተ ነው ተብሏል። ነገር ግን እስላማዊ አማጽያን የሀገሪቱ ክፍሎችንና የድንበሩን አካባቢ የሚቆጣጠሩ በመሆናቸው የዘር ግጭትንና የጂሃድ አሸባሪነትን ለመለየት አስቸጋሪ መሆኑ ተገልጿል። በግብርና ላይ የተሰማሩት ዶጎን የተባለው ጎሳ አባላትና ከፊል አርብቶ አደሮች የሆኑት ፉላኒ ለምት ዓመታት ያህል አብረው በሰላም ይኖሩ ቢሆኑም አሁን በመካከላቸው የሚካሄደው ግጭት ተባብሷል። የተባበሩት መንግስታት ድርጅት ባለፈው ወር ባወጣው ዘገባ መሰረት በማዕከላዊ ማሊ ባሉት ሁለቱ ጎሳዎች መካከል የሚካሄደው ግጭት የተባባሰው ጽንፈኛ ቡድኖች ስላሉ ነው። በፊትም ግጭቶች የነበሩ ቢሆንም ይህን ያክል አደገኛ አልነበሩም ሲሉ ዳካር ያለው አፍሪካ ጆም የተባለ የጥናትና የምርምር ማዕከል ስራ አስኪያጅ አሊዮንቲን አስገንዝበዋል።
በኦማን ባህረ ሰላጤ ትናንት ጥቃት ከደረሰባቸው ሁለት ዘይት ጫኝ መርከቦች ከአንደኛው አንድ ጥበቃ ላይ ተሰማርቶ የነበረ የኢራን ጀልባ ያልፈነዳ ቦምብ ሲያነሳ ያሳያል ያለውን ቪዲዮ የዩናይትድ ስቴትስ ባህር ኃይል ይፋ አድርጓል። አንደኛው መርከብ የኖርዌይ ሲሆን ሁለተኛው ደግሞ የጃፓኑ ኩኩካ ሳኒዮ የመርከብ ኩባንያ ንብረት ነው። የዩናይትድ ስቴትስ ወታደራዊ ኃይል ያወጣቸው ምስሎች ደግሞ የተነሳው ፈንጂ ከጃፓኑ ነዳጅ ዘይት ተሸካሚ መርከብ ጋር ተያይዞ እንደነበር ያሳያሉ። የኖርዌዩ መርከብ በእሳት ተያይዟል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በብዙ ቢሊዮን ዶላር የሚገመት መሳሪያ ለቃጣርና ለባህሬን ለመሸጥ ያለ ማጽደቅ ዓላማ የነበራቸውን የውሳኔ ሐሳቦችን አልተቀበለም። በመካከለኛው ምስራቅ ላሉት የዩናይትድ ስቴትስ አጋር ሀገሮች መሳሪያ በመሸጥ ተግባር ላይ ከፍተኛ የምክር ቤት ቁጥጥር ባለበት በአሁኑ ወቅት ነው ያልተቀበለው። የሕግ መወሰኛው ምክር ቤት የባህሬኑ የውሳኔ ሐሳብ ከውጭ ጉዳይ ኮሚቴ ወጥቶ በሙሉ ምክር ቤት እንዲታይ የማድረጉን ተግባር 43-56 ድምፅ ተቃውሞታል። ቃጣርን የሚመለከተው ውሳኔ ደግሞ 42-57 ተቃውሞታል። የኬንታኪ ተወካይ የሆኑት ሪፑብሊካዊ ሴኔተር ራንድ ፖል ያቀረቧቸው የውሳኔ ሐሳቦች የትራምፕ አስተዳደር ለባህሬን የሚሳይል ሲስተሞች፣ ለቃጣር ደግሞ 3 ቢሊዮን ዶላር የሚያወጡ አጥቂ ሄሊኮፕተሮች ለመሸጥ ያደረገውን ውሳኔ የሚያግዱ ናቸው።
የማዕከላዊ አሜሪካ ፍልሰተኞች በአሜሪካ ዩናይትድ ስቴትስ ጥገኝነት እንዳይጠይቁ ለማገድ በቀናት ውስጥ ከጓቴማላ ጋር ስምምነት የማድረግ ተስፋ እንዳለው የትራምፕ አስተዳደር ገልጿል። በዋይት ሃውስ ተረቆ ገና ያልተፈረመ ባለ 7 ገጽ የስምምነት ሐሳብ ለአሜሪካ ድምፅ የቀረበውን የስምምነት ሐሳብ የአሜሪካ ድምፅ አግኝቷል። በዩናይትድ ስቴትስና በጓቴማላ መካከል የአስተማማኝ ሦስተኛ ሀገር ፕሮቶኮል ይመሠረታል። ረቂቅ ሐሳቡ በያዝነው ሳምንት ለጓቴማላ መንግሥት ይቀርባል ተብሏል።
በመጨረሻም አድማጮች፣ የሀገሪቱ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ትላንት ፕሬዚደንት ትራምፕን አውግዘዋል። በምርጫ ተወዳዳሪዎቻቸው ላይ ከውጭ ኃይሎች መረጃ የማግኘት ፍላጎት እንዳላቸው መግለጻቸው በዩናይትድ ስቴትስ ያለውን ሁሉ ማጸየፍ አለበት ብለዋል። ትክክልና ስህተትን ለይተው ለማወቅ አለመቻላቸው በጣም ያሳዝናል። ሕግን ችላ የሚሉና ቃለ መሐላ ገብተው ለተረከቡት ስልጣን ክብር የማይሰጡ ፕሬዚደንት ገጥመውናል ሲሉ አስገንዝበዋል። ፔሎሲ ይህን ያሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በምርጫ ውድድር ወቅት ስለ ተቀናቃኞቻቸው ከውጭ ኃይሎች መረጃ ሊቀበሉ እንደሚችሉ መግለጻቸውና እንዲህ አይነቱ ተግባር በሀገሪቱ የፖለቲካ ስርዓት ውስጥ ጣልቃ መግባት አይሆንም ማለታቸው ዲሞክራቶችን ባሳሰበበት ወቅት ነው። ስለ መረጃው መስማቱ ችግር ያለው አይመስለኝም ሲሉ ትላንት ኤቢሲ ከተባለው የቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ተናግረዋል። አንድ ሰው ከአንድ ሀገር ለምሳሌ ከኖርዌይ ስልክ ደውሎ በተቀናቃኙ ላይ መረጃ አለኝ ቢል ለሰማው እንፈልግ መስለኛል ነበር ያሉት ትራምፕ። በሀገሪቱ የምርጫ ሂደት ውስጥ እንዲህ አይነት ጣልቃ ገብነት እንዲኖር ይፈልጋሉን ለሚለው ጥያቄ ይህ ጣልቃ መግባት አይደለም መላ የምክር ቤት አባላት የሚያደርጉት ነውና የሚል ምላሽ ሰጥተዋል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሰኔ 7 2011 ዓ.ም ምሽት ፕሮግራም ነው።
በተያዘው የለውጥ ሁኔታ ውስጥ የኢትዮጵያ መገናኛ ብዙሃን ኃላፊነታቸውን በትክክል እየተወጡ ነው? አገሪቱ በፖለቲካ ሽግግር ላይ መሆኗ ሲጤን በዜና ስርጭት መስኩ ከተሰራጩት እንዲሁም ከመንግስት ምን ይጠበቃል?
ከዛ የሚታይበት ሁኔታ የለም ግን አልፎ አልፎ ቅድም ለማሳት እንደሞከርኩት ለራስ ክልል ወግ ነው በመቆምና እዚያ ላይ ያና ዘገባዎችን ከማሰራጨት አኳያ ስህተቶች ሲፈጸሙ የሚታይበት ሁኔታ አለ። ይህንን ለማረም እየተሞከረ ያለው ግን የሚመለከታቸው ለሚዲያ ባለቤቶች ጠቅሞ በማነጋገር በማዋየት እና ድጋሜ ለመስፈት መጠቀም ጭምር በመማማር በመግባባት መፍት እንዲፈጥራ እየተደረገ ያለበት ሁኔታ ነው ያለው።
አቶ ታምራት ደጀኔ የሚዲያ ብዝሃነት ዳይሬክተር ናቸው። ለጥያቄዎቻችሁ መልስ ይሰጣሉ በዚህ ምሽት።
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ለሱዳን የወቅቱ ሁኔታ እየተፈለገ ላለው መላ የዩናይትድ ስቴትስን አጋዥ ተሳትፎ ለማሳየት ያስችላል የተባለ ጉብኝት የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትሯ ቲቦር ናዥ ጉብኝት እያደረጉ ናቸው። አምባሳደር ናዥ ዛሬ ከሚገኙባት አዲስ አበባ ከቪኦኤ ጋር ባደረጉት ቃለ ምልልስ የስልክ ነበር ዩናይትድ ስቴትስ በሁለቱም የሱዳን ወገኖች ዘንድ አዎንታዊ መጠናከርን ለመፍጠር እየሰራች መሆኗን አመልክተዋል። ወታደራዊው መንግስትም ሆነ ስለ ዲሞክራሲ መስፈን እየጮኸ ያለው ንቅናቄ በተናጠል አዲስ መንግስት መመስረታቸው የሀገራቸው ፍላጎት አለመሆኑን አሜሪካዊው ሚኒስትር ተናግረዋል።
እኛ የምንፈልገው የአንድ ወገን መፍትሄ ሳይሆን ሁለቱንም ወገኖች ገንቢ በሆነ መልኩ መልሶ ማጠናከር ነው። ወታደራዊ ምክር ቤት በራሱ ምርጫ ለማካሄድ እየተዘጋጀ ነው። ይሄ ደግሞ በአካባቢው የማንንም መታመን አያገኝም። የማንንም ስል የማንንም ማለቴ ነው። ወይም ደግሞ የነጻነት የለውጥ ኃይሎችም በተናጠል መንግሥት ለመፍጠር ቢንቀሳቀሱ እጅግ ጎጂ እርምጃ ነው የሚሆነው።
አምባሳደር ናዥ አክለውም ዩናይትድ ስቴትስ በዚህ ጉዳይ ውስጥ ተሳትፎዋን ለማሳየት ዘግይታለች የሚባለውን ሐሳብ አጥብቀው እንደማይቀበሉ ተናግረዋል። እንዲያውም አሉ ናዥ፣ ብዙ ሰው እኛ እያከናወንን ያለውን ነገር ሁሉ ላይገነዘበው ይችላል።
You know, we don't send out a daily list of our activities and our conversations.
የምንሰራውንና የምናደርጋቸውን ውይይቶች ዝርዝር በየለቱ አናወጣ። እስከ ግንቦት 25 በነበረው ጊዜ ሂደቱ በተሳካ ሁኔታ እየተከናወነ ነበር። እኛም ሁኔታዎቹን በተስፋ ነበር እየተከታተልን ያለ ነው። ሲጠበቁ የነበሩ ወይም የሚፈልጉ አዎንታዊ ውጤቶች ይታዩ ነበር። ያ ሁኔታ እንደተለወጠ እኛም ሌላ አካሄድ ይዘናል።
ዩናይትድ ስቴትስ የሱዳን ጉዳይ ልዩ ልዑክ አድርጋ አምባሳደር ዶናልድ ቡትን መመደቧን የጠቀሱት ረዳት የውጭ ጉዳይ ሚኒስትር ናዥ የልዑኩ ሥራዎችና የሚጠበቁ ውጤቶችን ዘርዝረዋል።
I do want to underline that the United States of America continues to engage and coordinate with
ዩናይትድ ስቴትስ ከሁሉም በጉዳዩ ውስጥ መግባት ከሚፈልጉ በአፍሪካ፣ በመካከለኛው ምስራቅ፣ በአውሮፓ ካሉ ወገኖች ጋር መስራቷንና ማስተባበሯን የምትቀጥልበትን ሁኔታ መዘርዘር እፈልጋለሁ። አምባሳደር ዶናልድ ቡትም የሚያከናውኑት ተግባር ይሄው ይሆናል። ተከታታይ ጉባኤዎችና ሌሎችም ክንዋኔዎች በአካባቢው ውስጥም በሌሎች ስፍራዎችም ይከናወናሉ። እኛም ከሁሉም ወገኖች ጋር እንሳተፋለን። በተናጠልም አንድ ለአንድ በሆኑ መስኮችም እንሰራለን።
ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥ አክለውም የሱዳንን ጉዳይ በዝርዝር ሲያስረዱ ከአሁኑ ሁኔታ የሚጠበቁ አሉታዊ መዘዝ፣ በሌላ በኩል ደግሞ ገንቢ ውጤቶች ያሏቸውን በዝርዝር ተናግረዋል። አንደኛው አሉታዊ መዘዝ ያሉት እንደ ሊቢያና እንደ ሱዳን አይነት የቀውስ ሁኔታዎች ውስጥ የሱዳን መግባት ይሆናል። አምባሳደር ቲቦር ናዥ እንዲህ ሲሉ አሳሰቡ። ግብፅ በደቡብ ድንበሯ በኩል ማየት የምትፈልገው የመጨረሻ ነገር ቢኖር ሊቢያን ነው። ኢትዮጵያም በምዕራብ ድንበሯ በኩል ማየት የምትፈልገው የመጨረሻ ነገር ቢኖር ሌላ ሶማሊያን ነው። ስለዚህ በአካባቢው ያሉ የሰላም ጥረቶች መጠናከር እንዳለባቸውና የአካባቢውን ሀገሮች ጉልህ ሚናም ተናግረዋል። ሌላው አፍራሽ መዘዝ ሲሉ አምባሳደር ቲቦር ናዥ የተናገሩት የአሮጌው ስርዓት ወደ ሱዳን መመለስ ነው። ሦስተኛም አሉ ናዥ፣ የዚህ የአሁኑ ወታደራዊ ምክር ቤት በሥልጣን ላይ መቆየት ነው። እንደ ገንቢ ውጤቶች ከጠቀሷቸው መካከል የሚጠበቁ መልካም የሽግግር ሂደቶች እንደሚከናወኑና ሕዝቡም የሚጠብቀው የሲቪል አስተዳደር በምድረ ሱዳን የመስፈኑ ውጤት ነው። ይህ በእንዲህ እንዳለ አምባሳደር ናዥ ከኢትዮጵያው የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ጋር ዛሬ ተገናኝተው መወያየታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ሁለቱ የኢትዮጵያና የአሜሪካ ከፍተኛ ባለሥልጣናት በሱዳን ጉዳይ ላይ መነጋገራቸውን ቲቦር ናዥ ካርቱም የነበራቸው ቆይታና የታዘቡትን ጉዳይ በተመለከተም ለውጭ ጉዳይ ሚኒስትሩ ማብራራታቸው ተነግሯል። በሱዳን ዘላቂ ሰላም ለማስገኘት የአፍሪካ ህብረት እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ሁለቱን ወገኖች ለማቀራረብ እየወሰዱ ያሉትን እርምጃ አሜሪካ እንደምታደንቅ የአፍሪካ ህብረት ልዩ መልእክተኛና የጠቅላይ ሚኒስትር ዶክተር አብይ አህመድ ልዩ መልእክተኛ የሚያደርጉትን ጥረት ሙሉ በሙሉ እንደሚደግፉም ቲቦር ናዥ መናገራቸው ተዘግቧል። የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው በበኩላቸው የሱዳን ሰላምና መረጋጋትን መደገፍ ማለት በአጠቃላይ ለቀጠናው ሰላምና መረጋጋት ያለው ፋይዳ ከፍተኛ በመሆኑ የቅርብ ክትትልና ድጋፍ የሚያሻው መሆኑን መግለጻቸውን የሀገር ውስጥ መገናኛ ብዙሃኑ ዘገባ ጠቁሟል። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ።
ዓለም አቀፍ የውጭ መዋለ ንዋይ ፍሰት እየቀነሰ መሄዱን የተባበሩት መንግስታት ድርጅት የንግድና የልማት ጉባኤ ዘገባ አስታወቀ። በአፍሪቃ ግን በአጠቃላይ ጭማሪ ተመዝግቧል ተብሏል። በአህጉሪቱ አብዛኛው ቀጥታ የውጭ መዋለ ንዋይ ፍሰት ከሚያገኙት ጥቂት ሀገሮች መካከል ኢትዮጵያ አንዷ መሆኗ ተዘግቧል። መለስካቸው አምሃ ዝርዝር አለው።
እንደ ዘገባው ይህ የማሽቆልቆል አዝማሚያ እንደ አውሮፓውያን ዘመን አቆጣጠር በ2018 ዓ.ም ቀጥሎ በ13% ያህል ወደ 1.3 ትሪሊየን የአሜሪካ ዶላር ደርሷል። ለሶስተኛ ዓመት ለቀጠለው ለዚህ አዝማሚያ ዋና ምክንያት ሆኖ የተጠቀሰው በዩናይትድ ስቴትስ በ2017 ዓ.ም መጨረሻ ላይ የተደረገውን የታክስ ለውጥ ተከትሎ አያሌ የሀገሪቱ ድንበር ዘለል ኮርፖሬሽኖች ግዙፍ የውጭ ምንዛሬ ክምችቶቻቸውን ወደ ዩናይትድ ስቴትስ መመለሳቸው ነው። ዘገባው አክሎም ይህ የውጭ መዋለ ንዋይ ፍሰት ያሽቆለቆለው በአብዛኛው በበለጸጉት ሀገሮች እንደሆነ ያብራራል። ወደ አፍሪካ መለስ ብሎም ወደ አህጉሪቱ የገባው የውጭ ቀጥታ መዋለ ንዋይ ከ11% ከፍ ብሏል። ይህ ግን በአጠቃላይ ሲታይ እንደሆነ ይገልጽና አብዛኛውን የውጭ ቀጥታ መዋለ ንዋይ በሚያገኙት አገሮች ላይ ግን ቅናሽ ታይቷል ሲል ያብራራል። ከእነዚህ አንዷ ኢትዮጵያ ናት። የቀድሞው የታዳጊ ሀገሮች ልዩ መርሃ ግብር ዲሬክተር ዶክተር ታፈረ ተስፋቸው ይህንን አብራርተዋል።
According to UNCTAD, FDI inflow into Ethiopia in 2018 was $3.3 billion. When compared with the FDI received in 2000,
በተባበሩት መንግስታት የንግድና የልማት ጉባኤ ወይም UNCTAD ሪፖርት መሰረት በ2018 ዓመተ ምህረት ወደ ኢትዮጵያ የገባው ቀጥተኛ የውጭ መዋዕለ ንዋይ 3.3 ቢሊዮን የአሜሪካ ዶላር ነበር። ይህ ቀጥተኛው የውጭ መዋዕለ ንዋይ ፍሰት እስካሁን ከፍተኛው ጣሪያ እንደሆነ ከሚታወቀው 4.1 ቢሊዮን ዶላር ከተመዘገበበት ከ2017 ዓመተ ምህረት ጋር ሲነጻጸር በ17 ከመቶ እንደቀነሰ ያሳያል። ይሁን እንጂ ኢትዮጵያ በምስራቅ አፍሪካ ትልቋ ቀጥተኛ የሆነ የውጭ መዋዕለ ንዋይ ተቀባይ እንደሆነች ቀጥላለች። ከመላው አፍሪካ ደግሞ አምስተኛ ደረጃ ላይ ትገኛለች። አሁን የተገነቡትን የኢንዱስትሪ ፓርኮች ቁጥር ስናይ የውጭ መዋዕለ ንዋይ ፍሰት ይሻሻላል የሚል ግምት ይዘን ከተነሳን ኢትዮጵያ የተሻለ እንዲያውም ከ2017 ዓመተ ምህረት ከፍ ያለ ቀጥተኛ የውጭ መዋዕለ ንዋይ እንደምታስገባ ይተበቃል።
ያለም የመዋዕለ ንዋይ ዘገባ ይፋ በተደረገበት በዚህ ጋዜጣዊ መግለጫ ላይ የተገኙት የኢትዮጵያ ኢንቨስትመንት ኮሚሽነር አቶ አበበ አበባየሁ ደግሞ ይህን ዓላማ ያደረገ የኢንቨስትመንት ወይንም የመዋዕለ ንዋይ ሕግ እየወጣ መሆኑን ገልጸው ዋና ዋና ቁም ነገሮች ናቸው ያሏቸውን ዘርዝረዋል።
Now what are I think the you know the defining departure point is as we revise our investment legislation. Number 1, would like to have a more open, more dynamic investment regime.
የመዋዕለ ንዋይ ሕጎችና ደንቦቻችንን ስንከልስ መለያ የምንላቸው መሰረታዊ ነጥቦች አሉ። እነዚያም አንደኛ ይበልጥ ክፍት ተነቃናቂና ለለውጥ ይበልጥ የተመቸ ሥርዓት እንዲኖረን እንፈልጋለን። ያ ማለት ቅቡል ተብሎ ይጠራ ከነበረው ዝርዝር አካሄድ ተቀባይነት የሌለው ሲባል ወደ ቆየው እንገባለን ማለት ነው። አሁን ያለውን የኢንቨስትመንት ሕጋችንን ብትመለከቱ የውጭ ባለሀብቶች መሳተፍ የሚፈቀድላቸው ግልጽ በሆነ ሁኔታ ተለይተው በተዘረዘሩ መስኮች ላይ ብቻ ነው። ቅቡል የሆነ ወይም ፖዚቲቭ ሊስት አፕሮች የሚባለው አካሄድ ይህ ነው። ይህ ደግሞ ተቀባይነት ካላቸው ዓለም አቀፍ አሰራሮች ጋር የሚስማማ አይደለም። አሁን ለመስራት ያሰብን ያለነው የውጭውን ጥሪት ቴክኖሎጂና ዕውቀት ጥቅም አጉላት ነው። በየዘርፉም የውጭው መዋዕለ ንዋይ እንዲፈስ የሚያስፈልገው ከነዚህ መሰረታዊ መርሆች በመነሳት ነው። በርግጥ ለሀገር ውስጥ ባለሀብቶች ተለይተው በግልጽ ከተጠቀሱ ወይም ከተዘረዘሩ የኢንቨስትመንት መስኮች በስተቀር ነው ያ የሚሆነው። ያ ነው ከቅቡሉ ዝርዝር አካሄድ እንወጣለን ማለት።
ኮሚሽነሩ የኢትዮጵያ ዲያስፖራ ማህበረሰብም በመዋዕለ ንዋይ ፍሰቱ የሚሳተፍበትን ህዋ ለማስፋት በተለይ ደግሞ በፋይናንስ ዘርፉ እንዲሳተፍ የሚያስችል ሕግ ዝግጁ መሆኑን ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ቀጣዩ የመጽሔት ርዕስ እናልፋለን። በአፋርና በሶማሌ ክልሎች ድንበሮች አካባቢ ከአንድ ሳምንት በላይ መዝለቁ የተነገረ ግጭት መረጋጋቱን ነዋሪዎች ገልጸዋል። ይሁን እንጂ በማንኛውም ሰዓት ሊያገረሽ እንደሚችል ስጋታቸውን ተናግረዋል። እስካሁን በነበረው ግጭት የአምስት ሰው ሕይወት መጥፋቱና 15 ሰው መቁሰሉ ተሰምቷል። ታዛቢዎች በሁለቱም ወገኖች የሚታየው እልህና ሦስቱን አወዛጋቢ ቀበሌዎች ለሌላው ለመልቀቅ ፈቃደኛ ያለመሆን አዝማሚያ ለቀጣይ ግጭቶች መንስኤ ሊሆን ይችላል እያሉ ነው። አዲስ ቸኮል ተጨማሪ ያለው ከድሬዳዋ።
ከሳምንት በፊት ሐላሌ በተባለች ቀበሌ በተጀመረው የአፋርና ሶማሌ ግጭት ከትላንትና ጀምሮ መረጋጋቱን፣ ሆኖም ደለሄሌ በተባለች አጎራባች ቀበሌ ሌላ ግጭት ሊከሰት ይችላል የሚል ስጋት መኖሩን ነዋሪዎች ለቪኦኤ አስታውቀዋል። በስካሁኑ ግጭት ስለደረሰው ጉዳት ከአፋር በኩል ይፋ መረጃ ማግኘት ባንችልም በሶማሌ ክልል በኩል ስለደረሰው ጉዳት የክልሉ ጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድ 15 ሰዎች መቁሰላቸውንና ሌሎች 5 ነዋሪዎች ደግሞ መሞታቸውን በተለይ ለቪኦኤ አስታውቀዋል። የግጭቱ መንስኤ በተመለከተ በሁለቱም ወገን በኩል አንዱ ሌላውን የመውቀስ አካሄድ ይታያል። ወጣት ጣይር ከሶማሌ ክልል ሽኒሌ ከተማ እንዲህ ይላል።
ዛሬ መንገዱ የሰጉ ናቸው ሌሳዎች ወረብታች አዘይትና ርዱፎና እንዳይወርድ ብለው ነው እዛ መሰጋት ጦርነት የተቀሳቀሱ ናቸው።
በአሁኑ ሰዓት ጦርነት አለ?
በአሁኑ ሰዓት እነሱ ጦርነት ዝግጁ ሆኖ ነው እዛ መንገድ የሰጉት።
አቶ መሐመድ ኑር የተባሉ የሰመራ ኗሪን በበኩላቸው ተበዳዩ አፋር ነው የሚል አቋም ያላቸው
ያው እንደሚታወቀው የአፋር ህዝብ በክልሉ በምንም አይነት ሁኔታ የመንቀሳቀስም ሆነ ባናቸውም ነገር ላይ የመሳተፍ እድሉ እየተነፈገ ነው። ያም እየሆነ ያለው ደግሞ እነዚህ በታጠቁ የኢሳ ጎሳ አባላቶች።
አሁን ግጭት የተካሄደበትን ቦታ ታውቀዋለህ? አላሌ የሚባለውን አካባቢ በማ ክልል ስር ነው?
ታውቀዋለህ? በአፋር ክልል ስር ነው። በአፋር ክልል ስር ነው። እዛ የሚኖሩት እኮ ራሳቸው ናቸው፣ አፋሮች ናቸው የሚኖሩት። በጠዋት መጥተው ነው ወረው ሰው ገለው ይሄዱ።
አቶ ጣይር ጉጉማ የተባሉ ከኤርትራ የመጡ ታጣቂዎች በጦርነቱ ተሳታፊ ነበር የሚል ወቀሳ የሚያቀርብ ሲሆን አቶ መሐመድ ኑር ግን ይህንን ወቀሳ አይቀበሉም።
እነሱ ኤርትራ ውስጥ ነው ያሉት፣ እኛ እስከምናውቀው ድረስ እዛ እንዳሉ ነው የምናውቀው። ቤት ሁኔታ ነው እዚህ መጥተው እንትን የሚሉት።
ወደ ኢትዮጵያ አልገቡም? ሌሎች
የፖለቲካ አመራሩ ነው ወደ ኢትዮጵያ ገብቶ፣ የፖለቲካ አመራር የእነሱ አመራሮች መጥተው ድርድር ላይ ናቸው
እንጂ ሰራዊቱ አልገባም ወደ ኢትዮጵያ።
ሰራዊቱ አልመጣም። ስራዎች የሚሉት ሲመጣ እኮ አንድ በሚዲያም የሚታይ ነገር ነው፣ በሁሉም ነገር የሚታወቅ ነው። እንደ ሌሎች ክልሎች የነበረውን ነገር ሁላችንም እናውቃለን። አንድ የታጠቀ ቡድን ወደ ሀገር ሲመጣ ትጥቅ ፈቶ በሰላማዊ መንገድ አቀባበል ተደርጎለት ነው የሚገባው አይደለ? ያ ነገር ባልሆነበት ሁኔታ ጉጉሞ ወረራ ረገብን ማለት ከእውነት የራቀ ሀቅ።
በሁለቱም በኩል የፌዴራል ጸጥታ ተቋማት ላይ የሚቀርብ ቅሬታ አለ። የአፋር ክልል ነዋሪው አቶ ከዲር የፌዴራል ጸጥታ አካላት የሀገሪቱ ወጪና ገቢ ንግድ መስመር የሆነው መንገድ በአምስት ኪሎ ሜትር ርቀት ከመጠበቅ አልፎ ከመንገዱ ውጭ በሁለቱ ብሔሮች መካከል የሚነሱ ግጭቶችን ለማስቆም ምንም አይነት እርምጃ እየወሰዱ አይደለም ይላሉ። የሁለቱ ክልል ግጭት ዋና መንስኤዎች ሶስቱ አወዛጋቢ ቀበሌዎች ናቸው። በሶስቱ ቀበሌዎች ዙሪያ አንዱ ሌላውን በተስፋፊነት ይከሳል። በመፍትሄነት የሶማሌ ክልሉ ጣይር ህገ መንግስቱ የሚያስቀምጠው የሪፈረንደም አማራጭ እንዲተገበር ይፈልጋል። አማራጩ ሶማሌ የሚበዛባቸው ሶስቱ አወዛጋቢ ቀበሌዎች ወደ ሶማሌ ክልል እንዲካለሉ ሊያደርግ ይችላል። ሆኖም በአፋሮች በኩል በክልላችን አማራ፣ ትግሬ ወይም ኦሮሞ በሰላም እንደሚኖረው ሁሉ ሶማሌ መኖር መብቱ ነው፣ መሬቱ ግን የአፋር ነው የሚል አቋም ነው ያላቸው። የሁለቱም ፍላጎት ያገናዘበ ዘላቂ መፍትሄን ከማምጣት አንጻር ምን ቢደረግ ይሻላል በሚል በድሬዳዋ የሚኖሩት ነው የህግ ባለሙያ አቶ እንድራ ያስታረቀኝን አናግሬያቸው ነበር።
በግረገር ካየ ነው በዋናነት መነሻችን ያው ህገ መንግስቱ ነው የሚሆነው። በህገ መንግስቱ አንቀጽ 62 ፌዴሬሽን ምክር ቤት ወይም ሀውስ ኦፍ ፌዴሬሽን የተሰጡ ስልጣኖች አሉ። ከእነዚህ መካከል አንዱ በክልሎች መካከል አለመግባባት ሲኖር መፍትሄ መፈለግ ነው። ይህንንም ተከትሎ ደግሞ የወጣው የፌዴሬሽን ምክር ቤት አዋጅ ቁጥር 251 እንዲሁ በክልሎች መካከል የሚነሱ አለመግባባቶችን መፍትሄ እንደሚፈልግ ይገልጻል። ከዚህ በፊት በተደረጉ ኤክስፒሪየንስ ካያን የሶማሌ ክልል ላይ ለምሳሌ የጭናክሰንና ኦሮሚያ ክልል የተከተሉትን ጉዳይ አርብቶ አደር ጉዳዮች የፌዴራል ጉዳዮች ቢሮ ጋር ሚኒስቴር ጋር በመተባበር የተደረገ ያው ፋይናል ሶሉሽኑ ህዝበ ውሳኔ ነበረ። በዛ አካሄድ ከተሄደ ግጭቱን ወይም ደግሞ ያለውን አለመግባባት ውሳኔ ወይም ደግሞ ተገቢ የሆነ ልባት ይሰጣል የሚል እምነት የለኝም። አሁን በጠቅላይ ሚኒስትሩ አቅራቢነት በቅርቡ የተቋቋመ የድንበር ኮሚሽን አለ። እንደኔ ህጋዊውንም ፖለቲካዊውንም ሶሉሽን አንድ ላይ አጣምሮ ምናልባትም አሁን አዲስ የተቋቋመው የድንበር ኮሚሽን አካባቢው ሄዶ ህዝቡን በማናገር ያለውን ሩት ችግር በማየት ስረ መሰረቱን በማየት በሚያጠናው ጥናትና ያንንም ጥናት ተከትሎ በሚያቀርበው መፍትሄ ሀሳብ ላይ ተነስቶ ምናልባት ተጠርነቱ ለሚያቀርበው ሪፖርት ለፌዴሬሽን ምክር ቤት እና ለተወካዮች ምክር ቤት ነው። ከዛ አኳያ መፍትሄ ካልመጣ በስተቀር እንዲሁ የአንድ ቦታ በተነስተን ያው በዲሞግራፊ ስለሆነ ለተለይ ይሰጥ ወይም ደግሞ አንድ ቦታ በሂስትሪ ባለቤት እሱ ስለነበረ ወይ ደግሞ እሱ ሲያስተዳድረው ነበረ በሚል ለተለይ ይሰጥ የሚለው ሶሉሽን ዘላቂ ሰላም ዘላቂ መፍትሄ ይሆናል የሚል እምነት የለኝም።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። ስለ ፖለቲካ ተቀናቃኜ ከባዕድ ሀገርም ቢሆን መረጃ አለኝ ከተባልኩ መስማቱ ምንም ክፋት የለውም ሲሉ የዩናይትድ ስቴትስ ፕሬዚደንት በተናገሩት ላይ ዲሞክራቶች ፈጥነው ነቅፈዋል። ሚስተር ትራምፕ እንደ አውሮፓ አቆጣጠር በሚቀጥለው 2020 ዓ.ም በሚካሄድ ፕሬዚዳንታዊ ምርጫ የሚወዳደሯቸውን የሚጎዳ መረጃ ከውጭ ሀገር እቀበላለሁ በማለታቸው ብዙዎችን የራሳቸውን የሪፑብሊካን ፓርቲ አባላት ጭምር አስደንግጧል። ከኤቢሲ ኒውስ ጋዜጠኛ ጆርጅ ስቴኖፕልስ ጋር ባደረጉት እና ከትናንት ወዲህ ረቡዕ በተላለፈው ቃለ ምልልስ እንዲህ ያለ መረጃ አለኝ የሚል ከመጣ አዳምጣለሁ ብለዋል። ነቃፊዎቻቸው ታዲያ ሩሲያ ባለፈው ፕሬዝዳንታዊ ምርጫ ያደረገችውን የመሰል ጣልቃ ገብነት እንዳይደገም ለመከላከል ዩናይትድ ስቴትስ ምክር ቤት አባላት ጥረት እያደረጉ ባሉበት በአሁኑ ወቅት ፕሬዝዳንቱ ይህን ማለታቸው የውጭ መንግስታትን ጣልቃ እንዲገቡ መጋበዝ ነው ሲሉ ነቅፈዋል። ላቲካ ሆክ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታ ታቀርበዋለች።
ፕሬዝደንቱ ክፉና ደግ እንደማይለዩ አሁንም እንደገና አሳይተውናል ያሉት በዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት የዲሞክራቶች መሪ ናንሲ ፐሎሲ ናቸው።
Everybody in the country should be totally appalled by what the president said last night.
ትላንት ማታ ፕሬዝደንቱ በተናገሩት ነገር ህዝቡ በሙሉ ሊደነግጥ ይገባል። በጣም የሚያስደነግጥ ነው። ግን ደግሞ ፕሬዝደንቱ ልማዳቸው ነው። ይሄኛው ግን እጅግ በጣም የወረደ ሞራለ ቢስ አነጋገር ነው። እሳቸው አልተረዱትም እንጂ
የሚስተር ትራምፕ ሪፐብሊካን ፓርቲ አጋሮቻቸውም ከዚህ በቴሌቪዥን ከተሰራጨው አስተያየት በኋላ ቆመው ለመሟገት አዳጋች ሲሆንባቸው ተስተውለዋል። የተወካዮች ምክር ቤት የህዳጣን ሪፐብሊካን አባላት መሪው ኬቪን መካርቲ
I've watched this president stand up against these foreign entities and he would not allow any
እኔ እንህን ፕሬዝዳንት ማውቃቸው በአዳና ካላትን ተጋፍተው ሲቆሙ ነው። በመርጫችን አንዳችም የውጭ ሀገር እጁን እንዲያስገባ አይፈቅዱም።
ሁለት ጊዜ ለዩናይትድ ስቴትስ ፕሬዝዳንትነት ተወዳድረው የነበሩትና አሁን ከዩታ ክፍለ ግዛት የዩናይትድ ስቴትስ የመወሰኛ ምክር ቤት አባል የሆኑት ሪፐብሊካኑ ሴኔተር ሚት ሮምኒ ሊከራከሩላቸው አልሞከሩም።
Probably illegal already. If it's not, we got to make sure it is illegal. But simply
ምናልባትም አሁንም ህገወጥ አድራጎት ሊሆን ይችላል። ካልሆነም እኛ ህገወጥነቱን ልናረጋግጥ ይገባል። ባዳን መንግስታት በመርጫችን እጃቸውን እንዲያስገቡ መሞከርን ፈጽሞ ልንፈቅድ አይገባም። ይሄ ከዲሞክራሲያችን መንፈስ ጋርም በጣም የሚጋጭ ምግባር ነው።
እንደ አውሮፓውያን አቆጣጠር በ2016ቱ ፕሬዝደንታዊ ምርጫ የሩሲያን ጣልቃ ገብነት የዩናይትድ ስቴትስ ኮንግረስ አባላት በሙሉ ድምጽ እንዳወገዙ ይታወሳል። አሁንም ብዙዎቹ የምርጫ ደህንነት ህግ እንዲወጣ ግፊት እያደረጉ ናቸው። ጥራታቸውን የሚስተር ትራምፕ ጠንካራ ደጋፊ የሆኑት የመወሰኛው ምክር ቤት የብዙሃን ሪፐብሊካኖች መሪ ሚች መኮነል እያደናቀፉት ይገኛሉ። ይህን ጉዳይ ዋናው ዲሞክራት ሴኔተር የኒውዮርኩ ቸክ ሹመር ትናንትና አንስተውት ነበር።
We have multiple bipartisan election security bills that are just languishing here in the Senate.
በሁለቱም ፓርቲዎች ህብረት የረቀቁ ብዙ የጸጥታ ጉዳይን የሚመለከቱ የህግ ረቂቆች አሉን። የህግ መወሰኛ ምክር ቤት ውስጥ እየተጓሉ ነው እንጂ በሴኔቱ የደህንነት ኮሚቴው አንጋፋ አባል የቀረበ የምርጫ ዘመቻዎችን ጉዳይ የሚመለከት የባዕድ ኃይል ልርዳችሁ ብሎ ሲቀርብ ለፌዴራል ምርመራ ቢሮ FBI ማሳወቅን ህጋዊ ግዴታ የሚያደርግ ረቂቅ ህግም አለ። በጣም ቀላል እኮ ነው። ባዕድ ኃይል የምርጫ ዘመቻህን ቀርቦ ሲያበቃ ልርዳችሁ ሲል FBIን ማሳወቅ።
ይሁንና ተንታኞች እንደሚናገሩት ፕሬዝደንት ትራምፕ የማያወላውል የሪፐብሊካን መራጮች ድጋፍ ስላላቸው የተጠቀሱት የምርጫ ደህንነት ረቂቅ ህግጋት አሁንም ቢሆን የሚንቀሳቀሱ አይመስልም። ጠንከር ብሎ ፕሬዝደንቱን በአደባባይ የሚፈታተን ሪፐብሊካን የምክር ቤት አባል በራሱ እንደገና የመመረጥ እድል ላይ የፈረደ ነው ብለዋል።
አሁን ከምሽቱ 3:34 ሆኗል አዲስ አበባ ላይ። ክብራትና ክብራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን ቆዩ። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተርም VOA amharic ብላችሁ ተከተሉን፣ ተነጋገሩ። ከፕሌይ ስቶርና ከአፕ ስቶር VOA Horn of Africa ብላችሁ አፓችንን ጫኑ። ዝግጅቶቻችንን በቀላሉ ተከታተሉ። እያስተናገድናችሁ ያለነው ሰሎሞን አባተና
አዳነች ፍስሐየንን።
የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ጆ ጊል ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዋና አዘጋጅ ትዝታ በላቸው ነች። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ እየተላለፈላችሁ ያለው ዝግጅት ይቀጥላል። የአሜሪካ ድምፅ ራዲዮ ጣቢያ ነው የምትከታተሉት። ለጥያቄው መልስ
የጠቅላይ ሚኒስትር አብይ አህመድ አመራር ወደ ስልጣን ከመጣ ወዲህ በኢትዮጵያ ከተከሰቱ አዎንታዊ እርምጃዎች አንዱ የመገናኛ ብዙሃን ስራ በማነቆ ያዘው ህግ መወገድ ነው። ህጉ ላይ መሻሻል እየተደረገ ሲሆን ለጊዜው የመናገር ነጻነት አለ። በዓለም ላይ ከፍተኛ የጋዜጠኞች አሳር የነበረችው ሀገር ጋዜጠኞችና የፖለቲካ ተቃዋሚዎችን ከእስር በመፍታት የመናገር ነጻነት ታጋዮች አስደማሚ የዓለም የነጻነት ፕረስን በቀን በምድሯ እንዲከበር ሆኗል። ከዚህ በተጨማሪ ጋዜጦች እንዲሁም በርካታ ቁጥር ያላቸው የኢንተርኔት የሬዲዮና የቴሌቪዥን ብዙሃን መገናኛ ስርጭት ይዘዋል። ይህም ሆኖ ታዲያ መገናኛ ብዙሃኑ ኃላፊነታቸውን በትክክል እየተወጡ ነውን? አገሪቱ በፖለቲካ ሽግግር ላይ መሆኗ ሲጤን በዜና ስርጭት መስኩ ከተሰራጩት እንዲሁም ከመንግስት ምን ይጠበቃል? ለነዚህ ጥያቄዎች መልስ ለመስጠት ያለመ ዝግጅት ቀጥሎ ይቀርባል። አዘጋጇ እንግዶቿን በማስተዋወቅ ትጀምራለች።
ክቡራትና ክቡራን አድማጮች የቀጥሎ የምትመለከቱት የምታዳምጡት ይቅርታ ዝግጅት የጥያቄው መልስ ሳይሆን በወቅቱ ሁኔታዎች ላይ ያተኮረ ውይይት ነው የሚሆነው። እንግዶቹን ያነጋገረችው ትዝታ በላቸው ነች። ዝግጅቶቹን አቀናብራ በአሁኑ ሰዓት ወደ ስቱዲዮ እያስገባች ትገኛለች። እንደደረሰን እናቀርብላችኋለን ያንን ዝግጅት። በነገራችን ላይ በአዲስ አበባው የአምባሳደር ቲቦር ናዥ ውይይት ወቅት በርከት ያሉ የሱዳን ጉዳዮች ተነስተዋል፣ ለውይይት ቀርበዋል። በአሁኑ ጊዜ በሱዳን ውስጥ እየታየ ያለው ሁኔታ ዘላቂ መፍትሄ የሚያገኝበትን መንገድ ለመሻት አሜሪካ፣ አውሮፓ፣ የአፍሪካ ህብረትና ሌሎችም የአጎራባች ሀገሮች መሪዎች እየተረባረቡ ይገኛሉ። አሜሪካ በቅርቡ ባወጣችው መግለጫ መሰረት የምትደግፈው ዋሽንግተን አፍሪካዊ መፍትሄን ለሱዳን ማምጣት እንደሆነ ከውጭ ጉዳይ መስሪያ ቤቷ የወጡ መግለጫዎች ተናግረዋል። ዛሬ አምባሳደር ቲቦር ናዥ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ አዲስ አበባ ላይ ሲናገሩ በተለይ የግብፅንና የኢትዮጵያን በዚህ የሱዳን ጉዳይ ውስጥ ያላቸውን ሚና አጉልተው ለማሳየት ሞክረዋል። ግብፅ በምዕራብ ድንበሯ ላይ በሊቢያ የውስጥ ሁከትና መተራመስ እየተንገላታች እንደምትገኝ ገልጸዋል። አምባሳደር ቲቦር ናዥ እንደዚሁም ኢትዮጵያ በምስራቅ ድንበሯ አካባቢ ሶማሊያ ውስጥ ባለው ለሀያ ዓመታት የዘለቀ ችግርና ቀውስ ችግር ላይ መውደቋ ይነገራል። ስለዚህ ኢትዮጵያም በምዕራብ በኩል ሌላ ሶማሊያን አትፈልግም፣ ግብፅም በደቡብ በኩል ሌላ ሊቢያን አትፈልግም ብለዋል አምባሳደር ቲቦር ናዥ። ክቡራትና ክቡራን አድማጮች አሁን ቀደም ሲል ያስተዋወቅ ነው የትዝታ በላቸው በወቅቱ የመገናኛ ብዙሃን ጉዳይና የመገናኛ ብዙሃኑ ኃላፊነት ላይ ያተኮረው ውይይት ይቀጥላል።
በጣም ነው የማመሰግነው አቶ ታምራት ደጀኔ የሚዲያ ብዝሃነት ዳይሬክተር፣ አቶ ታምራት ገብረ ጊዮርጊስ የፎርቹን ጋዜጣ ዋና አዘጋጅና አቶ ሰለሞን ጎሹ የመገናኛ ብዙሃን ሕጎችን የሚያሻሽል የጥናት ቡድን ሰብሳቢ፣ እጅግ አርጌ ነው የማመሰግነው። እንግዲህ ከመቼውም የበለጠ አሁን በሀገሪቱ ውስጥ የመገናኛ ብዙሃን ነጻነት ክፍት ነው። ነገር ግን ጋዜጠኞች እድሉን እየተጠቀሙበት አይደለም። መገናኛ ብዙሃን ግጭትን የሚቀሰቅሱ፣ ስድብን የሚያስተናግዱ ሆነው ተገኝተዋል የሚል ስሞታ እየቀረበ ነው ከህዝብ። እና ይሄንን እንዴት ማስተካከል ይቻላል? ምንስ ማድረግ አለበት? መንግስት ከጋዜጠኞች ምን ይጠበቃል የሚለው ነው ለመወያየት እዚህ የተገናኘ ነው። በቅድሚያ አቶ ታምራት ጀኔን አስቀድማለሁ። የመስሪያ ቤቱ ረገጽ ስለመገናኛ ብዙሃን ያስቀመጠውን አንዳንድ ነገሮች ተመልክቼ ነበረ እና የሚለው ምንድነው? የብሮድካስት ባለስልጣኑ ሚዲያን በተቆጣጣሪነት መንፈስ ለማስተካከል ጥረት ከማድረግ ይልቅ የሚዲያ አቅም ማጎልበት ላይ ትኩረት አድርጎ ይሰራል ይላል እና እስቲ ስለዚህ ያስረዱን መጀመሪያ።
እሺ፣ ወዲያው እንደምታወቀው ማስተካከል ብሮድካስት አዋጅ አለ። በተለይ ከብሮድካስት ሚዲያ አኳያ ያው በሀገራችን እንግዲህ ብሮድካስት ሚዲያ በሶስት ነው የሚከፈለው፣ የህዝብ፣ የንግድና ማህበረሰብ ተብሎ ይከፈላል። እንግዲህ ከዛን ጊዜ ጀምሮ ለአመልካቾች በየደረጃው ፈቃድ ይሰጥ ቆይቷል። ጋዜጣው ከሬጅስትሬሽን ውጭ ብዙ የሬጅስትሬሽን ስራ ይሰራበት፣ ነገር ግን ብሮድካስት ሚዲያው በዓለም አቀፍ ስምምነትም ሆነ እንደ ሀገር ሬዲዮ ሞገድ ተደራደር ያለ ተደራደር ስለሆነ እና በባህሪው ልዩ ተመጣጣኝ የሚሻ አንድ ጊዜ መልሶ ከተዳመሰ በኋላ መልሶ ለማረም እዚህ በጣም አደገኛ እና አስቸጋሪ ከመሆኑ ጋር ተያይዞ በየትም ሀገር እንደሚደረገው እርግጥ በኛ ሀገር የበዛ ሊሆን ይችላል ተፈጥሮ። ከዚያ አኳያ እንግዲህ ቁጥር ሲደረግ ቆይተዋል። ግን አሁን ባለፈው የታወቱ ለውሱ ወዲህ ዋነኛው ምንም እንኳን ቅድም እንዳልኩሽ አስራ ዘጠኝ ዘጠና ለወጣ ብሮድካስት በተለይ አንቀጣ አርስተኛ ፈራታ ላይ በግድ የሚያስቀምጣቸው ዝርዝር ቅድመ ሁኔታዎች አሉ፣ ማለት የሚከለክላቸው ነጥቦች አሉ። እነዚህ የመሳሰሉ ጉዳዮችን፣ ዜናዎችን፣ ፕሮግራሞችን የማከዝ የሚያጋቸው ስምም ማስፋት ላይ የተመሰረቱ ሌሎችም የመሳሰሉ ጉዳዮችን በተመለከተ ክልከላ አለበት። ነገር ግን በተቻለ አቅም ብሮድካስት ሚዲያ በአብዛኛው ክልሎቹ ለክልል ክልሎች ሚሰሩ ስለሆነ የጊዜውም ሪፖርት ስለሚያደርጉ ኃላፊነት ከመወጣት አኳያ ብዙም ያህል ችግር የበላ ችግር አልታየባቸው። በፌዴራል ደረጃም ያው ወደ አሶሲሽን ፍሬት ተጠሪ ስለሆነ እና በየጊዜውም ስለሚገናል ገመት የሚተምጁ መሰረታዊ የመብቶች በሚዲያው ተፈጽሟል ማለት አይቻልም። የንግድ ሚዲያውም በቅርብ ጊዜ ነው ወደበት ራቸውም እየበዛ ነጻ በተለይ ያለፉት አራት አመታት። ስለዚህ ደግሞ ባለፈው አንድ አመት ላይ መነገራችን ላይ ወደ 20 የተጠንቀቀው ኮሜርሻል ሚዲያዎች እና ማለት ቴሌቪዥኖች። በዚህ ደረጃ እንዳጠቃላይ ሲታይ ብሮድካስቱ ሚዲያው በጣም የበላ ችግር ውስጥ ደርሷል ማለት ባይቻልም፣ ግን አልፎ አልፎ የሚያቀርባቸው ዜናዎች፣ ፕሮግራሞች እና በመሳሰሉት ወገንተኛ ማለት የተቋቋመበትን ክልል አገልግል የሚጠበቅበት ቢሆንም ግን ደግሞ ሚዛናዊ ዘገባን ከማስተላለፍ አኮየ አልፎ አልፎ መሰረታዊ ስህተቶች ሊገኙ የሚችሉበት ሁኔታ አለ። ይህንን በቁጥጥር ሳይሆን በምክክርና በመወያየት እንዲሁም የተለያዩ ድጋፍና የክትትል አግባቦችን በመጠቀም ለማረም እየተሞከረ ነው ያለው። ሆኖም ግን ቅድም እንዳልችው በአጠቃላይ ግን በተለይ ፕሬሱን ቢሆን ሳት ሚዲያው አሁን የተፈጠረውን በህገር በአግባቡ ስለማ መንገድ ከመጠቀሙ ልክ ያርጓል እና አልፎ አልፎ ተርፎ ደግሞ ሌሎችን ሲፈጽሙ ያሉበት ሁኔታ አለ። በዚህ ባል ግን ነባር ጋበሻቸው መካከል የአስተምዳደረ ጊዮርጊስ መስ ባለቤት ነው የሚተዳደረው ጋዜጣ እንዲሆን ለኃላፊነታቸው የሚወጡ እሱና ሌሎችም እንደዚህ የሚታወቁ ጋዜጦች አሉ። ከዛ ውጭ ግን አዳዲስ እየመጡ ያሉ እነሱ አካባቢ ላይ የሚታዩ ክስተቶች አሉ። ላክቶችም ላይ ችግሩ በመስፋት እየተመከረ ያለ ለማለት
አንዳንድ ጉድለቶችም ከወዲሁ መስተካከል አለባቸው በሚል ሳቤ ምንድን ነው የምታደርጉት? ህግ ተላልፎ የተገኙ መገናኛ ብዙሀንን በተለይም ኤሌክትሮኒክስ ሚዲያን እስካሁን የሚዲያ ነጻነት ኢትዮጵያ ውስጥ ከሰፈነ ወዲህ እንድትነጋገሩ የገፋፋችሁ ተሰራጭቶ ያያችሁት ነገር የለም ኢትዮጵያ ውስጥ?
ይሄ ያው እንደምታውቀው አጠቃላይ ሀገራዊ ሁኔታው ግንዛሜ የሚታዩ ትርምሶች፣ ቁጥቦች ሚዲያውም ሪሰርች የሚሆንበት አጋጣሚ አለ። ግን ይሄ ብሮድካስት ሚዲያው ከሞላ ጎደል ቅድም ባልኩሽ ቁጥጥርም ስለሚደረግበት የክልሉ በክልል ምክር ቤት ይፌደራል በፌደራል ምክር ቤት የጊዜ ክትትል በቋሚ ስለሚደረግበት ይህን መሰረታዊ ስጠት ተጽዕኖ የሚታይበት ሁኔታ የለም። ግን አልፎ አልፎ ቅድም ለማሳት እንደሞከርኩት ለራስ ክልል ወግ ነው በመቆምና እዛ ላይ ዋና ገዛዎችን ከማሰራጨት አኳያ ስህተቶች ሲፈጽሙ የሚታይበት ሁኔታ አለ። ይህንን ለማረም እየተሞከረ ያለው ግን የሚመለከታቸውን የሚዲያ ባለቤቶች ጠርቶ በማነጋገር በማወያየት እና ድጋሚ ለመሽከት ማይፈጸም እምር በመማማር በመግባባት መብት እንዲፈታ እየተደረገ ያለበት ሁኔታ ነው ያለው እንጂ በሌላ አግባብ የአስተዳደራዊ ሆነ በፍርድ ቤት የተወሰደ እርምጃ እስካሁን የለም።
እሺ፣ አመሰግናለሁ። ወደ አቶ ታምራት ገብረ ጊዮርጊስ ሊሂድና እንደሚታወቀው እንግዲህ አቶ ታምራት ሚዲያ በትክክል ስራ ላይ ካልዋለ በተለይ የኤሌክትሮኒክስ ሚዲያ ስርጭት አሁን እንግዲህ የማህበራዊ መገናኛ ብዙሃን እንዳለ ሆኖ ነው። በተለይ ግን ኤሌክትሮኒክስ ሚዲያን ሬዲዮን፣ ቴሌቪዥን ያየን ከሆነ ትክክለኛ ያልሆነ ሚዛናዊ ያልሆነ ሀቅ ላይ ያልተመሰረተ የሁሉንም ወገን ሀሳብ ያላካተተ ሚዲያ ከተሰራጨ ከጥቅሙ ጉዳቱ ያመዝናል ይባላል። እስቲ ከታዘቡት እርስዎ ኢትዮጵያ ውስጥ ከሚሰሟቸው ነገሮች አስተያየቶን ይስጡኝ። በምን አይነት ሁኔታ ጋዜጠኞች ይሄን ያለውን ነጻነት ሊያስቀጥሉ ይችላሉ? ኢትዮጵያ ውስጥም የሚዲያ ነጻነት በትክክል ስር ሊሰድ እንዴት ይችላል?
እኔ እንደሚገባኝ የመገናኛ ብዙሃን የሚሰሩት ባለው የፖለቲካ ምህዳርና ማዕቀፍ ውስጥ ነው። የትም ዓለም ላይ አራት አሉ። ከአራቱ በአንዱ ነው የሚሰሩት። ለምሳሌ የፖለቲካ ምህዳሩ ወይም የፖለቲካ ከባቢው የተረጋጋ ሆኖ መገናኛ ብዙሀን ኢንዱስትሪው በጣም ተወዳዳሪ የሚሆንበት አካባቢ አለ። እንደሱ በጣም የሚመረጠው ነው። ሁለተኛው ምህዳሩ ወይም የፖለቲካ አካባቢው የተረጋጋ ይሆንና የሚዲያ ኢንዱስትሪው ደግሞ ተወዳዳሪ የማይሆንበት ጊዜ አለ። ለረዥም ዓመታት የኢትዮጵያ ሁኔታ እንደሱ ነበረ። የፖለቲካው ሁኔታ አንድ ገዢ ፓርቲ ብዙም ነገር መቆጣጠር በቻለበት ሂደት ውስጥ የመገናኛ ብዙሀን በጣም ተወዳዳሪ እና ደግሞ በጣም የበዙ አልነበሩም። ሌላው የፖለቲካ ምህዳሩ ወይም አካባቢው የተረጋጋ ያልሆነ ይሆን እና የሚዲያ ኢንዱስትሪው ደግሞ በጣም ተወዳዳሪ የሚሆንበት ጊዜ አለ። በጣም የባሰው ደግሞ የፖለቲካ አካባቢውም የተረጋጋ አይሆንም፣ የሚዲያ ኢንዱስትሪውም እጅግ በጣም ተወዳዳሪ የማይሆንበት ጊዜ አለ። አሁን እንደሚታየኝ እኔ ኢትዮጵያ ውስጥ ያለው ሁኔታ ባልተረጋጋ የፖለቲካ አካባቢ ውስጥ እጅግ ተወዳዳሪ የሆነ የሚዲያ ኢንዱስትሪ አለ። ይሄ ማለት ምንድን ነው? በጣም ወደ ጽንፍ የወጡና በሰልፈኝነት መንፈስ የሚሰሩ የሚዲያ ኃይሎች አሉ። እነዚህ የሚዲያ ኃይሎች በሁለት የሚከፈሉ ናቸው። በአንድ በኩል ኢንስትሩመንታሊስት የሆኑ ወይም ደግሞ የሆነ አጀንዳን፣ የፖለቲካ አስተሳሰብን፣ ፍላጎትን ለማሟላት የቆሙ እጅግ የበዙ የሚዲያ ተቋማት አሉ እና እንደሚታየው ከተለያዩ የፖለቲካ ድርጅቶች ጋር አፊሊዬሽን ያላቸው ባልተረጋጋ የፖለቲካ አካባቢ ላይ ፍጥጫ ላይ የቆሙ የክልል የፖለቲካ ኃይሎችን የሚያገለግሉ ሚዲያ ተቋማት፣ በፌዴራል ደረጃ የሚንቀሳቀሱ የተለያዩ የሚዲያ ድርጅቶች አሉ። እነዚህ በብዛት ለስልጣን ላይ ላለውም ኃይል ይሁን ክልላዊ ኃይሎች የኢንስትሩመንታሊስት ወይንም ደግሞ
የቅስቀሳ
አላማ ነው ያላቸው። ሁለተኞቹ ደግሞ አድቨርሰሪያል የሚባሉት ስልጣን ላይ ያለን ኃይል በስልጣኑ ለመገዳደር የሚሞክሩና የሚፈልጉ የፖለቲካ ኃይሎች ናቸው እና አሁን ኢትዮጵያ ውስጥ ያለው የፖለቲካ የሚዲያ ኢንዱስትሪ በጽንፈኝነት ላይ ቆመና ጽንፈኝነት ዲፋይን የሚያደርገው ነው። በመካከል እጅግ በጣም አነስተኛ የሆነ ብዛትም ድምፅም ያላቸው ፕሮፌሽናል ለመሆን የሚሞክሩ የሚዲያ ተቋማት ደግሞ አሉ። እነዚህ በጣም የተደፈቁ ናቸው አሁን። ምክንያቱም ህብረተሰቡ ራሱ ባልተረጋጋ የፖለቲካ አካባቢ ላይ በጽንፈኝነት የተሰለፈ ስለሆነ የደቦ የቲፎዞ እና የድጋፍ ወይም የተቃውሞ ስሜት ላይ ስላለ ማዳመጥ የሚፈልገውን በብዛት እነዚህኖቹን ነገሮች ነው። በዚህ የተነሳ ፕሮፌሽናል ለመሆን የሚሞክሩት የሚዲያ ተቋማት ትክክለኛውን የጋዜጠኝነት ስነ ምግባር ተከትለው ለመስራት የሚሞክሩት የአገሩን ህግ በማክበር ለመስራት የሚሞክሩት ድምጻቸውም ብዛታቸውም ትንሽ በመሆኑ የተነሳ ለዚህ ነው አንዳንድ የህብረተሰብ ክፍሎች በሚዲያው ባህሪና አሰራር ላይ ቅሬታቸው እየጎላና እየጨመረ የመጣበት ምክንያት በዚህ የተነሳ ይመስለኛል።
አቶ ታምራት በጣም ጥሩ ትንታኔ ሰጥተውናል። አቶ ሰለሞን ጎሹ እንግዲህ የመገናኛ ብዙሃን ህጎችን በማሻሻል የጥናት ቡድን እየመሩ ነው። የቀደመውን የአፈና የመገናኛ ብዙሃን የአፈና ስርዓት እናውቃለን። አሁን በአገሪቱ ውስጥ በነጻነት አንድ ጋዜጠኛ የፈለገውን ዜና ሀቅ ላይ የተመሰረተ እስከሆነ ድረስ ሊዘግብ ይችላል። ነገር ግን አሁን አቶ ታምራት በገለጡት ሁኔታ እጅግ ተወዳዳሪ በሆነ በፖለቲካ አቀንቃኝነት በጽንፈኝነት እየተዋጠ ነው። በምን አይነት መልኩ የቀደመው እንዳይደገም በትክክል እንዴት ሚዲያን ማቀናጀት ይቻላል አገር ውስጥ?
አድማጮች፣ ቅንብሩ አላበቃም፣ ነገ በሰፊው ይቀርባል። ተከታተሉን። አሁን ሰሞኑ የኢንተርኔት ጉዳይን የሚመለከት
ኢትዮጵያ ውስጥ ሰሞኑን ተቋርጦ የነበረውና ሲያነጋግርም የነበረው የኢንተርኔት አገልግሎት ዛሬ ተስያት አንስቶ ተመልሷል። ለአገልግሎቱ መቋረጥ በምክንያትነት የተወሳው የብሔራዊ ፈተናዎች ስርቆት ስጋት እንደተባለው አይደለም ሲል ያስተባበለበትን ጨምሮ የትምህርት ሚኒስቴር የሰጠውን ምላሽ ከሚኒስትሩ ዶክተር ጥላዬ ጌጤ ጋር ባደረግነው ቃለ ምልልስ በትናንትናው ምሽት አሰምተናል። በማስከተልም ከሁለት የአዲስ አበባ ሪፖርተሮቻችን ጋር አሉላ ከበደ ያደረገውን የጋዜጠኞች የጠረጴዛ ዙሪያ ውይይት ጀመር አድርገን ነበር። በሰዓት እጥረት ምክንያት ሙሉን ማሰማት አልቻልንም። ለዛሬ በቀጠሮ አሳደር ነው። በቃላችን መሰረት እነሆ ውይይታቸውን ቀጥሎ ይዘን ቀርበናል። አሉላ።
አመሰግናለሁ ሰለሞን። በመላው አገሪቱ የአገልግሎቱን መቋረጥ ያረጋገጠውና በዚህም ሳቢያ በደንበኞች ላይ ለሚደርሰው እንግልት ይቅርታ የጠየቀው አገልግሎት ሰጪው የኢትዮጵያ ቴሌኮም የኢንተርኔት አገልግሎት የሚቋረጠው ከአቅም በላይ በሆነ ምክንያትና ሌላ አማራጭ ሳይኖር ሲቀር መሆኑን አመልክቶ ምክንያቱን ግን መግለጽ እንደማይችል ሌላ የመንግስት ቢሮ ቢያብራራውም ይሻላል ነው ያለው። ይሁን እንጂ ምክንያቱን የሚያስረዳ ሌላ የመንግስት አካል ግን አልተገኘም። ለሁሉም በአሁኑ ሰዓት የኢንተርኔት አገልግሎት በአዲስ አበባ ቢመለስም ጅጅጋና ድሬዳዋን ጨምሮ በአንዳንድ የአገሪቱ ክፍሎች አለመመለሱን ማምሻውን አረጋግጠናል። አጭር የጽሑፍ መልእክት አገልግሎትና ቴሌግራም የተሰኘው የሞባይል ስልክ አፕሊኬሽን ወይም መጠቀሚያም አሁንም እንደማይሰሩ ታውቋል። ለሁሉም አሁን የተቋረጠው የኢንተርኔት አገልግሎት ከመመለሱ በፊት ወደ ጀመርነው ውይይት ልውሰዳችሁ። አዲስ አበባዎች እስክንድር ፍሬው፣ ግርማቸው ከበደ እንደምን አመሻችሁ?
አሉላ እንደምን አመሻችሁ? አሉላ ማለ
እንደ አገልግሎት ተጠቃሚ ሁኔታውን እንደሚከታተሉ ጋዜጠኞችም የኢንተርኔት ጉዳይ እንዴት ነው? እስክንድር ካንተን ጀምር።
እንደምታውቀው አሉላ የኛም ስራ ያው ከኢንተርኔት ጋር የተገናኘ ነው። እንግዲህ የአሜሪካ ድምጽ ሬዲዮ በየቀኑ የሚያስተላልፋቸው ከኢትዮጵያም ከሌሎችም አካባቢዎች የሚያገኛቸው ዘገባዎችም እንደዚሁ በቀጥታ ከኢንተርኔት ጋር የተገናኘ ነው ማለት ይቻላል። ስለዚህ ያው ግልጽ ነው ምን ያህል ተጽዕኖ ሊያሳድር እንደሚችል ከዛ ጋር በተያያዘ የሚያጋጥም ችግር
ፈታ ፈታ አድርገን እንመለከታለን። ቀደም ሲል አገልግሎቱ በተወሰኑ ቦታዎች ብቻ ባለበት መጠቀም እንደምትገደዱ አስታውሳለሁ። ምንድን ነው አሁን አማራጫችሁ? ለምሳሌ ዛሬ የምታደርሰን የዜና ዘገባ ካለ ምን መንገድ ትጠቀማለህ? ቀደም ሲል በስልክ የመላክ ማለ ይሄ የኢንተርኔት አገልግሎት የምቾት ወይም የመዝናኛ ወይም ማህበራዊ መገናኛ ብዙሃን ተጠቃሚነት ሳይሆን ቀደም ብላችሁ እንደገለጻችሁት ለዕለት ተዕለት ስራችሁም መሰረታዊ አስፈላጊ የሚባል አገልግሎት ነውና።
እኔ በዋናነት የስፖርት ዘጋቢ ስለሆንኩኝ ሌሎቹን የምሰራ ቢሆንም ሁሌም ኢንተርኔት ያስፈልጋል፣ ውጤቶችን ለመከታተል። ከዛ ውጭ ደግሞ አዳዲስ ዴቨሎፕመንቶች ካሉ ለማየት ኢንተርኔት ያስፈልጋል። እውነቱን ለመናገር ኢንተርኔትን የምንጠቀምበት እኛ ሁሉም ጋዜጠኞች ማለት ይቻላል ለመዝናናትም ብለን አይደለም። በቃ እኛነታችንን የሚገልጸው ነገር ይመስለኛል ኢንተርኔት። ለምሳሌ እኔ ዛሬ ትላንትና የላኩት የእግር ኳስ የኢትዮጵያ ፕሪሚየር ሊግ ከተቋረጠበት ከነገ ጀምሮ እንደሚቀጥል አስታውቋል። ዛሬ የተባሉት ክለቦች መካከል አንደኛው ኢትዮጵያ ቡና በዝግ ስቴዲየም እንደማይጫወት መግለጹን የሚገልጽ አዲስ ዜና ነበር። ነገር ግን ኢንተርኔት ስለሌለ መላክ አልቻለም። ኢንተርኔት ስለሌለ በስልክ መጠቀም አይቻልም ወይ የሚል አማራጭ ሊቀርብ ይችላል። ግን በስልክ አንተ እንኳን እኔን ያገኘኸኝ ስንት ጊዜ ደውለህ እንደሆነ ትረዳለህ። ከዛ በኋላ ደግሞ ስንቴ እንደተቆራረጠ የስልክ አገልግሎቱን ጭምርና በስራችን ላይም ተጽዕኖ ያሳድራል። እንግዲህ በዋናነት የኛ ስራ ሰው ለሰው መረጃ ድርሶ በዛ መረጃ መሰረት ሰው በመረጃ ላይ የተመሰረተ ውሳኔ እንዲሰጥ መርዳት ነውና መረጃዎችን በአግባቡ ማድረስ የማንችል ከሆነ ደግሞ በመረጃ ላይ የተመሰረተ ውሳኔ እንዳይወስን እናደርገዋለን። የሚያደምጠንን ሰው፣ የሚሰማንን ሰው፣ ኦንላይን የሚከታተልንን ሰው ትክክለኛ መረጃ ባለመድረሱ ምክንያት ነገ ምን ማድረግ እንዳለበት እንዳይወስን እናደርገዋለን እና ትልቁ ፈተና እሱ ይመስለኛል አሉላ።
መልካም እስክንድር፣
እንግዲህ ምንድነው አሉላ፣ አሁን ኢትዮጵያ ውስጥ እንኳን አሁን እንደዚህ ሙሉ በሙሉ በሚባል ደረጃ ተቋርጦ ቀደም ሲልም የኢንተርኔት አገልግሎትን በተመለከተ የስልክ አገልግሎትን በተመለከተ ከፍተኛ ቅሬታ ሲቀርብበት የነበረ ዘርፍ ነው። የተለያዩ ምክንያቶች ጭምር እየተፈጠሩ ማለት ነው። አንደኛ የቴሌኮም አገልግሎት በመንግስት በሞኖፖሊ ለብቻ መያዙ፣ እንደዚሁም ከጥራት ይልቅ በስፋት በማዳረስ ላይ ብቻ በመተኮሩ በሚሉ የተለያዩ ምክንያቶች ጭምር እየተጠቀሱ ዘርፉ ከአገልግሎት ጥራት አንጻር ከፍተኛ ቅሬታ ሲቀርብበት የነበረ ነው። አሁን ደግሞ በዚህ መንገድ ደግሞ ሲቋረጥ ሊያስከትል የሚችለው በዕለት ተዕለት ስራ ላይ ማለት ነው፣ አሁን ኢንተርኔትን የማይጠቀም የኢኮኖሚ ዘርፍ ወይም እንቅስቃሴ ወይም አገልግሎት በጣም ውስን ነው ማለት ይቻላል። እና ተጽዕኖ በጉልህ የሚታይ ነው። እና በዚህ ምክንያት በርካታ ዘርፎች ችግር እንዳጋጠማቸው ለምሳሌ አሁን አንዳንድ ቦታዎች ላይ ከኛ ስራም እንኳን ወጣ ስትል ክፍያ ለመፈጸም እንኳን በምትሄድበት ጊዜ ኢንተርኔት ባለመኖሩ አገልግሎት መስጠት እንደማይችሉ እየገለጹ ያሉ ተቋማት አሉ። እና ጉዳቱ በግልጽ የሚታይ ነው ማለት ነው።
ባት አሉላ፣ ሌላው ነገር ደግሞ እንደምታስታውሰው የኢትዮጵያ መንግስት ከሰኞ በፊት ባሉት ቀናት ኢንተርኔት እንግዲህ መቋረጥ ከጀመረ ሰኞ በፊት ባሉት ቀናት የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ኤክስፖ አዘጋጅቶ ነበረ። በዛ ኤክስፖ ውስጥ እንዴት የኢንተርኔት መኖር የኦንላይን አገልግሎት መኖር የዲጂታል ኢኮኖሚውን ሊያሳድግ እንደሚችል ሰፊ ማብራሪያ ሲሰጥ እንደነበረ እናውቃለን። እና ቅዳሜና እሁድ ስለ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የሚያብራራ ትልቅ ኤክስፖ ተዘጋጅቶ ቴክኖሎጂ ተኮር ኢንተርኔት ተኮር የሆኑ አዳዲስ ስራዎች ሲተዋወቁበት የነበረ ኤክስፖ ተዘጋጅቶ ሰኞ ዕለት ነው ሙሉ ለሙሉ ኢንተርኔት የተቋረጠው። ቢያንስ ሰኞ ለስድስት ሰዓታት ነበር የተቋረጠው። እና ይሄ ወደፊት የኢትዮጵያ መንግስትንም ታማኝ ላያደርግ ይችላል የሚል ስጋት ያላቸው ሰዎች እንዳለው አውቃለሁ። ምክንያቱም የወደፊቱ ኢኮኖሚ ተብሎ የሚታሰበው ይሄ ዲጂታል ኢኮኖሚው ነው። እንደውም አንዳንድ ጥናቶች እንደሚያሳዩት ከሆነ በ2025 14 ሚሊዮን አዲስ ስራ ፈላጊዎች ኢትዮጵያ ውስጥ ይመጣሉ። ከነዚህ መካከል 1/3 የሚሆነው በዚህ በዲጂታል ኢኮኖሚ በሚባለው ስራ የሚያገኝ ነው። እና በኢንተርኔት መቆራረጥ ምክንያት ግን እዛ ደረጃ ላይ እንደርሳለን ወይ ብለው የሚጠይቁ ሰዎችም አሉ። እና ይሄን ሌላው ስጋት ነው የሚያስተላልፈው መልእክት ለኢንቨስተሮች፣ ለባለሀብቶች ኢንተርኔት በመቋረጡ ምክንያት ማለት ነው። እዛ ላይ ትልልቅ ስብሰባዎችን አዲስ አበባ ታስተናግዳለች በየጊዜው እና ለእነዚህም የሚያስተላልፈው መልእክት ስጋት አይፈጥርም ወይ የሚል የሚያነሱ ሰዎች እንዳሉም አውቃለሁ።
መሰረታዊ ጥያቄዎችን ነው እያነሳችሁ ያላችሁት። እንዲህ ባለው ሁኔታ ውስጥ ተጨባጭ መረጃ በተለይ አገልግሎት ሰጪው መስሪያ ቤት መስጠት አለመቻሉ፣ ካሁን በወጡ ዘገባዎች እንደተገለጸው የኢንተርኔት አገልግሎት መቋረጡ ምክንያቱ ሌላ የመንግስት ቢሮ ቢያብራራው ይሻላል የሚል ነው ቴሌኮሙኒኬሽን የሰጠው። የትኛው የመንግስት መስሪያ ቤት ነው? ለምንድን ነው አሁንም ድረስ ይፋ ማድረግ አልተቻለም? የቴሌኮሙኒኬሽን መስሪያ ቤትንም መልሰን ማግኘት አልቻልንም። የትምህርት ሚኒስቴርን አግኝተናል። የትምህርት ሚኒስቴር እስካሁን በወጡት ዘገባዎች ለአገልግሎቱ መቋረጥ መንስኤ ከተባሉት ውስጥ ነውና የሚገኘውን መረጃ እንከታተላለን። አጋጣሚያችሁን ላካፈላችሁን ግን እስክንድር ፍሬው፣ ግርማቸው ከበደ አመሰግናለሁ።
በጣም
አመሰግናለን።
መልካም ምሽት ይሆንልን።
መልካም ጊዜ።
ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። በውይይቱ ላይ የተሳተፉትን ሁሉ እናመሰግናለን። ለነገሩ ኢንተርኔት ኢትዮጵያ ውስጥ ቢሰራስ የመንግሥት መስሪያ ቤቶች ምን ያህሉ ይሆን የሚጠቀሙበት? ቀደም ሲል እንደሰማችሁት መገናኛ ብዙሃኑ ካልሆኑ በስተቀር። ለምሳሌ የኢትዮጵያ ብሔራዊ ባንክ ዌብሳይቱን ካደሰ ዛሬ 3ኛ ሳምንቱ ነው። በዚህ የንግድ ዓለም በዚህ ሁሉም ነገር እጃችን ላይ ባለበት ጊዜ
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
ይቅርታ፣ ብሔራዊ ባንክ ለማለት ነው፣ ቀደም ሲል ንግድ ባንክ ሳይሆን። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
አዳነች ፍስሐየንን አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣
ደህና ደሩ። Thank you.